ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
እንግዲህ አልደግምም ዳዊት ይበቃኛል ነገገሮ ወሎ ሰሰቱኖብኛል ኖሃ እንደ ቀን ሰክሮ ገላው ቢራቆት በስተ ኋላው ቀርበው ልብስ ቢያለብሱት ቡራክ ያገኝተዋል ሴምና ያፌት ብልህ ነው ስትሉኝ እዩት ሞኝነቴን በራሴ ላይ ሆኖ አላውቀው ሞቴን ብላጀው አያምር ብተው በላኝ አንድ ራስ የኮነ የሚያስቸግረኝ ኢትዮጵያናትና የወይን ዘለላ ኢትዮጵያናትና የወይን ዘለላ ከለምላሜ ስፍራ ፍሬዋን ለመብላት ሁሉም ይጥራሉ። አጥሯ ጾም ጸሎት ነው በየት ይገባሉ። ወንድም የፈረስክን እንዳወጣሽተው ባስበው ከበደኝ እንኳን ልቀመጠው
ጤና ይስጥልኝ አድማጮቻችን። የምታደምጡት ኢትዮጵያን ድምጽ የሬዲዮ አገልግሎት አይ ስልክ ችግር ኮስት እንዴት ነበር ይሄ ነገር?
አሁን ትክክል ይመስላል ይስማል
አሁን ይስማኛል ያለው እኔ የሆነ ድምጽ አለ
ነበር አሁን ተስተካክሏል ይመስላል ችግር
እሺ
እኔ የኔ ችግር ነው ትንሽ እንደን ጊዜ ለመማር ፈልግና ወደ ኋላ እንትን ያደርገኛል
አዲስ ነገር
ሞክራለሁ ችግሩ ስገባለሁኝ ማለት ነው አድማጮች የምታረምት በድምጽ የሬዲዮ አገልግሎት ነው ይዛሬ ቀኑ ሜዛ 8 ቀን 2012 ሚያዝያ 8 2014 ዓመተ ምህረት ሳምንታዊ ዝግጅታችን ጀምረናል። ለመላው የኦርቶዶክስ ሃይማኖት ተከታዮች መልካም የሆሳና በዓል። ነገ ሆሳና ይከበራል። እንዴት እንደሆነም ባላቀው ግን ጾሙ ሊያለቀ ነው። አንድ ሳምንት ነው የቀረን። እንኳን አንተንም እንኳን ለሆሳና በዓል በደህና ደረሰ ልበል ከዚሁ። ሳልረሳ ይስማል?
አይ ይስማኛል።
ኦኬ። ና የእስልምና ሃይማኖትም የሆነ ሶስተኛ ሳምንቱን አሁን ይዟል። እነሱም የራሳቸውን የጾም ጊዜ ነው የኛም የጾማችን ጊዜ ነው ጥሩስ ጊዜ ነው የሁለቱም ትላልቅ ሃይማኖቶች አንድ ላይ መሆናቸው ምናልባት አንድነታችን ሳይሆን ጸሎታችን ይሰማል ከሚላኳያን ወሰደውና እነሱም እንኳን ለባሉ አደረሳችሁ ለጾማችሁ ጋር አደረሳችሁን ባላንላችኋለን። እስቲ ወደ ሳምንቱ ነገሮች እንድግባና ዝም ብለህ እንደስት መለከተው ጠቅላይ ሚኒስትሩ ሰሞኑን ከሳምንት በፊት የተቀዳነው ንግግር የተለያዩ ሰዎች እንዳነበብኩት ከሳምንት በፊት የነበረ ዲስከብ ውይይት ከመከላከያ ሰዎች ጋራ በከትላንት ወዲያ ተለቋል እና ዛሬ ብዙ ነገሮች ተካተዋል። አንዳንድ ጊዜ እንደው ከይቅርታ ቃል አድማጮቼ ጥሩ ጨዋታ አጫዋች ታሪክ ነጋሪ አጫዋች ይመስላሉ ኔታቸው ውስጥ መለከታቸው የሚናገሯቸው ነገሮች ብዙ ነገሮችም እንትን የሉባቸው። ማንኛውም መንግስት ያስተጣቀውን ኃይል ሸኔ ጋር የተለያዩ ጥቆችም ማስፈታት ያስፈልጋል ብሏል። ሸኔን መንግስት ነው እንዴት ያስፈታል የሚሉ ፋኖን መጣ ስላልፈልጉን የሚል እና ለምን ስፈሩ የሚሉም አሉ። መከላከያ ካድሬ መስማት እንደሌለበት ካድሬው አማራ ኦሮሞ ነኝ በማለት በብሔር ስር ተደብቆ አደጋ ላይ አደጋ የሚያመጣ እናንተንም ለአደጋ የዘፈቀ ሸሽቶ የሄደ ብሎ በጣም አማሮ የተናገሩበት አለ። ከሁለተኛ ዓለም ጦርነት ወዲህ ያሉት ሂደቶች አንስተው ነበር የመንግስት ግንባታ ሁለት ነው ብሎ የማጠናከር ስራ የተሰራበት ነው ያሁን ሶስተኛው ምዕራፍ ሀገሪ ማፍረስ ስራ በማለት ተናግረዋል። ለጀነራሎቹ ምን መልእክት ማስተላለፍ ፈልጎ ይሆን የሚል ጥያቄዎች አሉ። ስለ ኢኮኖሚ የሚያወሩታል መጀመሪያ ስለ እንትኑ እናውራና ከዛ ስለ ኢኮኖሚ ተናገሩት እናረጋለን። በሱ ብትጀምርልኝ እንዴት አየሁ አንተ የጠቅላይ ሚኒስትሩን እንትን?
እኔ አንደኛ የስራ መመሪያና ገለጻና የስራ መመሪያ በሚለው ግን ለወታደር የሚሰጥ ሳይሆን ምናልባት ለአንዳንድ ለፓርላማ ማብራሪያ የሚሰጡ ነው ይመስላል። በጣም ኢኮኖሚ ውስጥ ይገባል፣ ሌላም ነገር ውስጥ ይገባል። ምን ለወታደር መመሪያ ስትሰጥ ወታደር የራሱ የሐላፊነት በህግ የተሰጠው አለ። በዛ ስኮፕ ውስጥ ነው የምትነግረው። ወታደራዊ ጉዳዮች ደግሞ ሁሉም የሁሉም ሀገር መሪ ለወታደሮቹ የጦር ኃይሎች ጠቅላይ አዛዥ መመሪያና ገለጻ ሊሰጥ ይችላል። በአዛዥ ደረጃ ግን ለሚዲያ ኮንሳምፕሽንም የሚቀርብ ነገር አይመስለኝም። ምናልባት ገለጻ ሰጠ የሚለው ነገር ላይ ምን ገለጻ ሰጠ ብለህ ኢንተርቪው አድርጋ ይሄ ሊባል ይችላል እንደሆነ እንጂ ሙሉ ገለጻው በሚዲያ መተላለፉ ራሱ ምንድነው ለምንድነው የተፈለገው ነው ያልኩት። በዚህ ላይ ይሆን አንድ መደናገጥ ነገርና ሊሸፍኑት የፈለጉት ወይም አለን ሊሉ የፈለጉት ነገር መኖሩን የምታውቀው ቀድም አንተም እንዳነሳው ሳምንት አልፎታል። ሳምንት አምስት ቀን ገደማ ቆይቶ ሲመጣ ደግሞ ላይቭ ብሎ ነው የመጣው እና ማታ የሆነ ፌስቡክ ስከፍት ላይቭ ይላል። 3 ሰዓት ሳይሆን ሰዓቱን 3 ሰዓት አልፎ ሱሳት ይሁሉ ወታደር ተሰብስቦ የምን ላይቭ ነው ነው የተሳስተው ነው ብዬ ወደ ዋልታ ሲሄድ ላይቭ ይላል። ወደ ሌላ ወደብ ሲሄድ ላይ ይላል። እንዴት ነው በዚህ ሰዓት ምንድነው ጦርነት ተከፍቶ ነው ምንድነው ነው ያልኩትና አዳምጣው ሙሉን አላዳምጥኩትም ሁሉ ግዜ ጠቅላይ ሚኒስትሩ እንደሚያውስ ነው ያው እና ወዲያው ገንበጥኩ ይሄ ነገር ላይቭ አይደለም ከዚህ በፊት ሰምተን ስለነበረ ላይቭ ተላለፈ ተብሎ ከቆየ በኋላ እንደ ላይቭ አድርገው እንደሚያስተላልፉት እና ላይቭ እንዳልሆነ ነገሩ ወዲያው ገባኝ እና ይሄ ራሱ ማታለል ማስፈልጉ አንድ የሚያሳይ ነገር አለ መንግስት ሊደብቀው ሊሸሽገው ያስመስል የሚፈልገው ነገር አለ ማታስመስለው ብዙ ጊዜ ሊደብቀው የምትፈልገው ነገር ሲኖር ነው ደነግጥ ነው እና በአጠቃላይ የተረባበሸ ነገር ውስጥ መኖር ሁሉ ላይ ያየሁበት እንግዲህ ከሌላ ያነሳቸው ሐሳቦች አንድ ነገር ተናግረዋል መንግስት ያስተጣቀቸውን አካላት ጥቅም ማስፈታት አለበት ማለት ማንንም ታጥቆ መንቀሳቀስ የለበትም ብለው እንደ ኢንፎርማል ፎርማል ንግግር ላይ ማይ ነገር ነው ሸኔ ገለ ምናምን የሚባል ነገር አንፈልግም ምናምን ነው ያሉትና ብዙ ሰው ልብ ብሎ አልሰማውም እንጂ መንግስት ያስተጣቀቸውን ነው ግን ያሉት ብዙ ሰው ልብ አላለው መንግስት ያስተጣቀቸውን ብለዋል ግን መንግስት ያስተጣቀቸውን ጥቅም ማስፈታት አለበት ያሉት ወዲያውኑ የምትጠብቀው መልሽ ይውሉ አየሁት
እሺ
አንኖን በተወሰነ ደረጃ መንግስት አስተጣጥቆታል አንኖን ሊሉ ይሆን ብዬ መልሼም ተሰማው ሸኔ ገለ ምናምን ብለው ነው የዘለሉት
አዎ
ግን እንደገባይ ሊሉ የፈለጉት አንኖን ነው ፋኖ ማለት ግን ፈርተዋል ምክንያቱም ሸኔን መንግስት አላስተጣጠቀውም እሱ ራሱን የታጠቀው ከመንግስት ነጥቆ ነው የወሰደው እና ራሱን ችሎ ታዋጊ ነኝ ብሎ የሚዋጋ ነው ምን ተስክ ታስፈታዋል ተዋክተ ታሸንፈዋል እንጂ ትጥቅፍታ የምትለው እኮ ኃይል አይደለም አጥም አሸንፍ ነው በቃ እና ሊሉ የፈለጉት ሸኔ ነው ግን ፋኖ ነው ፋኖ ብለው መናገር ግን ፈርተዋል ራሱ ፋኖ ብለው አንድ ሀገር የሚመራ ሰው ለሀገር ስጋት የሆነ ችግር አለበት የሚሉትን ቦታ ይሄ ነው ብለው ስሙን መጥራት እንኳን የሚፈሩበት ሁኔታ መኖራቸው ከቁጥጥራቸው ውጪ ሆነና ማስተዳደር ያልቻሉት ነገር ሁሉ ላይ ያሳዩኝና እንጃ በዚህ ደረጃ ብዙ ሳይቶስ እንደሆነ አሁን አንተ ጥፍታ ይፍታም አይደለም ነገሩ ግን እሱ ሊሉ ፈልገው ስሙን መጥራት ግን አቻሉ
ምን
ልቁ የጥራይሎች ተክላዛሽ የሀገሪቱ ጠቅላይ ሚኒስትር ይሄን ማድረግ አቻሉ ስለዚህ አንድ ካቅማቸው በላይ የሆነ ነገር መኖሩ ነው የሚያሳየው ይሄ ካቅማቸው በላይ የሆነ ነገር መኖሩ ያስፈራል ሌላ ብዙ ኢምፕሊኬሽኖች አሉ አሁን ቀደም አንድ ተንታኝ ተሰማ ነበርና ኤርትራ የሁለተኛ ዙር የሰለጠኑ የአማራ ኃይሎች ማለት
አዎ
ዳንዶር የሰለጠኑ አየ በዚህ ደረጃ ፋኖን መጥራት የሚሰሩ ከሆነ ይሄ ፋኖ የሚባለው ኃይል ከሳቸው አልፎ ከኤርትራ ጋራ ባይፓስ አድርጎ ግንኙነት እስከ መፍጠር ድረስ ሊሄድ ይችላል ይሄን ለምን አደረክ ብሎ ስሙን መጥራት የፈሩ ይሄንን ለምን አደረክ ደሞ ሊሉ ሳይችሉ ስለዚህ በዚህ በሰሜን ኢትዮጵያ በተለይ በአማራ አካባቢ ከጠቅላይ ሚኒስትሩ ቁጥጥር ውጪ የሆነ ምልክሎች የራሳቸው ስልጣን አላቸው ግን ከስልጣናቸው ከክልል ለክልል ከተሰጠው ስልጣን በላይ የሄዱ ጠቅላይ ሚኒስትሩ ሊቆጣጠሩ የማይችሉ ሀገሪቷን ስጋት ላይ የሚጥል ነገር መኖር ሁሉ ነው ያሳየኝ ስሙን መጥራት መጥራታቸው እንግዲህ
ቀጥል
ሌላው ነካ ስላደረካቸው ነው ብዙ ነው እንግዲህ ያወሩት የተወሰኑትን ከውስጡ መመርጣ እንጂ ሁሉንም ማንሳት አይቻልም ብዙዎቹ ደግሞ ስለተቆራረጡ ሰብስታንሱን ማውጣት ያስቸግራል
አዎ
መከላከያውን አንድ ያሉት ነገር አለ ካድሬው መስማት የለበትም ያሉት መከላከያው ከካድሬ ራሱን እንዲያርቅ እና እንደውም እንዳይፈራው የአማራ ነኝ ኦሮሞ ነኝ በማለት የተደበቀ ሌባ ሁሉ ነው ያሉት እና ሀገር አደጋ ላይ ስትወርቅ ሸሽቶ የነበረ እናንተ ናችሁ ሀገር የዳናችሁት እንደው የድል ነገር ሆኖ እንጂ እኮ እናንተ እነሱን ነው የምትበልጡት ሁሉ የሚል ነገር ነው የተናገሩት። ምንድን ነው አንደኛ ካድሬ ማለት ምንድን ነው? አሁን በመንግስት መዋቅር ውስጥ ካድሬ የሚባል ነገር የለም። አሁን ስለ መንግስት ነው ስለ ፓርቲ ነው የሚያወሩት ሁሉ እኮ ነው የተደበላለቀው። የመንግስት መዋቅር ውስጥ ካድሬ የሚባል ነገር የለም። ካድሬ የድርጅት መዋቅር ውስጥ ነው ያለው። አሁን ይሄ የድርጅት መዋቅር መከላከያ ውስጥ የገባ ጣልቃ የገባ እኔ ነኝ ወሳኙ እያለ ከመከላከያው ጋር እየተጋጨ ነው የሚሉት ወይንስ ዝም ብሎ ካድሬ ሲሉ ራሱን የመንግስትን መዋቅር እያሉ ነው? ይሄ ሁሉ ክሊር አይደለም። መቼም የፓርቲ አባል ሆነው ከታች ጀምሮ የመጡ ሰው ስለሆኑ ካድሬ የመንግስት መዋቅር ውስጥ አለ ብለው እንደማይሳሳቱ ስለገመትኩ ድርጅቱን እያሉ መሰለኝ እንግዲህ ሌላ ምንም ማለት አይደለም።
ፍርሃትም ያለ ይመስለኛል።
አለ ግን ካድሬ የመንግስት መዋቅር ውስጥ አለ ታውቃለህ?
እኔስ ከማውቀው ድረስ አላውቅም።
የለም። ስለዚህ
ግን ምናልባት
ድርጅቱን እያሉ
ድርጅት ውስጥ አሁን በእናቶ ዮሐንስ መንቀሳቀስ በቀደም ተደሞ ይሰማናል
ከድርጅት መዋቅር ጋር የተገናኘ ነው ግን እና አሁን እሺ ከድርጅት ጋር ነው ስትል ደግሞ እነማን ነው የሚሉት? አሁን ኦሮሚያ እንዳልሆነ ተገምታለ። ምክንያቱም መከላከያ በሰፊው ደረጃ ከክልሉ የፓርቲ ክልሉን ከሚያስተዳድረው ፓርቲና ከክልሉ መንግስት ጋር እፈት አገባ የሚገባበት ደረጃ ኦሮሚያ ውስጥ አልደረሰም፣ ደቡብም አልደረሰም፣ ሶማሌም አልደረሰም፣ ቤንሻንጉልም አፋርም አልደረሰም። እዛ ደረጃ ድረስ የደረሰ ሌላ የራሱ ልዩ ኃይልም አብሮ አሰልፎ ፋኖ የሚባለውንም ኢንፎርማል አደረጃጀት ሚሊሻንም ይዞ የተዘለፈው የክልሉ መንግስት ስለሆነ አንተን ያስጠቃህን አንተ ሸሽተሃል መባባልም ነገር ስለነበረ ይሄ ነገር ስለ አማራ ክልል እንደሆነ እንድትገምት ያደርጋል። በተለይ ደግሞ ሸሽተው የነበረ ሲሉ አንድ ጊዜ የማናቸው አንድ ሙስናውን ያጋለጡት ማናራጌ ናቸው፣ ጸጋራጌ ህወሓት የመጣች ጊዜ ብሩን ሁሉ ተከፋፍለው ለመሸሽ ተነስተው ነበር ብለው ሸሽተው የሄዱም ነበሩ። በቁጥጥር ስር የወደቁት አካባቢዎች አመራሮች ሸሽተው የሄደው ስለነበረ የአማራ ብልጽግና መዋቅር ነው እና
የመሸሽ እኮ ጠቅላይ ሚኒስትሩም እኮ ተዘጋጅተው ነበር። እንደው
ተዘጋጅተው ነበር እሱ። አው ግን ይሄ ነገር ብዙ ነገር ነው ውስጥ ያለው። አሁን ምን ታያለ መሰለ፣ የመከላከያና በክልሉ መካከል ያለ መግባባት አለ። ጠቅላይ ሚኒስትሩ ክልሉን በህገ መንግስቱ መሰረት በመንግስትና በክልልና በፌደራል መንግስት መካከል ባለው ግንኙነት ሊዳኙት ያልቻሉት በብልጽግና ፓርቲም ሊዳኙት ያልቻሉት ችግር ክልሉ ላይ ስላለ መከላከያውን በርታ አንተ ነህ እኮ የበላዩ የማንም ሌባ ካድሬ ሸሽቶ የነበረ ምናምን ብለው መከላከያውን ጉልበት ክልሉ ላይ ለመጠቀም የፈለጉ ሁሉ ይመስልሃል? በጣም ብዙ ነገር ነው ያለው እዚህ ውስጥ። እንደው መቼም ጊዜ ኖሮ ቢወራ ራሱ አንድ ሙሉ ቀን የሚወራ
ብዙዎቹ እንደሚሉት የወታደራዊ መንግስት ለማምጣት ነው የሚል ነገር አለ። እኔ ዝም ብዬ ስመለከተው ከተሰማኝ ነገር ቢኖር ምንድን ነው፣ ልመና ላይ ያሉ በቃ ማስተዳደር አልቻልኩኝም፣ ወታደሩ የሆንክ በሙሉ ተነሳና አግዝና ወይ ገልብጠህ ወያን ነገር አድርገህ ይሄን ነገር አስተካክል የሚል መልእክት ያስተላልፉ ይመስለኛል። ለኔ ዝም ብዬ ስመለከተው ምክንያቱም
አለው እሱ ነገር አለው። ግን አይውል አማራ ክልል ላይ ነው እንደሱ እንዲያገዛቸው ይፈልጋል።
እና ኦሮሚያም ቢሆን እኔ ዝም ብሎ እንትን የሚያደርጉት አይመስለኝም። በቀላሉ የሚታይ ነገር
አይ ግን አይ አሁን በቀጥታ አሁን የሰሞኑን ንግግር ስትሰማው አሁን በተለይ አሁን ያነሳው ለቦታ ያለው ነገር አማራ ክልል ላይ በህገ መንግስቱ መሰረትና በፓርቲው መሰረት በህገ ደንብ መሰረት ሊቆጣጠሩ ስላልቻሉ በመከላከያ ኃይል አንድ ሊያፍሉት የፈለጉት ግሩፕ አለ አማራ ክልል ይመስላል። ግራጁዋሊ ግን ወታደራዊ ኃይሉን ብዙ ነገር ያነሱት ነገር አለ። በኢህአዴግ በወታደር ሀገር ስትተዳደር ነበር።
ወደ እሱ መጣላለሁ።
ብዙም አልገባኝም፣ ግን
ወደ እሱ ላይ ለመጣ
አሁን በቅርቡ አማራ ክልል ላይ ሊጠቀሙ እንደፈለጉ የሚያሳይ ነገር አለ።
በሌላ በኩል ተመልከተው እስቲ አሁን በብዛት ሰው በህብረተሰብ ደረጃ ስትመለከተው ጠቅላይ ሚኒስትሩን ማስተዳደር አልቻሉም፣ ማስተዳደር አቅንቸውም ጠቅላይ ሚኒስትሩ ብቻ ሳይሆን በአጠቃላይ ብልጽግና በምንም አይነት መልኩ በጸጥታውም በወታደራዊ ጦርነቱም በህዝብ ደህንነትም በኢኮኖሚ በምንም ነገር ሊያስተዳድር ብቃት አላገኝም፣ በአራት ዓመት ጊዜ ውስጥ አይተነዋል፣ በቃን የሚሉ ሰዎች በዝተዋል። ያንን ነገር እና ማስተዳደር አይችልም የሚለው ራሱን እሱን ለማመለካከት ይመስለኛል በኢህአዴግ አዲስ አበባ ገብቶ 3 አመት 4 አመት የሚያሳደር የነበረው አዲስ አበባን አዋሳን ትግራይን ምናምን ብለው 4 5 ቦታዎች እንትን አደረጉና እኔ ለራሴ ኢህአዴግ በገባ በሁለተኛው አመት ነበር መጀመሪያ ሄድኩትና ብዙ ጊዜ ቆይቻለሁኝ ኢትዮጵያ ብዙ ቦታዎችም ሄጃለሁና ቆይስቲሳቸው የሚሉት እኔ የነበርኩበትን ጊዜ ነው እኔ በነበርኩበት ጊዜ ብዙ ከተማዎች ስዞር ስለነበረ ምንም ችግርም ስላልነበረ እንዴት ነውና ምናልባት የዛን ጊዜውን ኢህአዴግም ደካማ ነበረ እኔ ደከምኩበት ከሚቀጥሉ አመት በኋላ ጥሩ ሆናለሁኝ ግን የደከምኩት እንደ ኢህአዴግም ደክሞ እንደነበረው ለማለት ፈልገው ነው እኔ እሱም ራሱ ጥያቄውስ የሚያስከባ ነገር ነው
አንደኛ ምን መሰለ እንትኑ ተቆራርጦ ነው የቀረበልን
አዎ እሺ
ላ ዝም ብሎ ከአውድ ውጪ ይሆንባል እንትን ታጠዋለ ዝም ብሎ ማከለ ላይ ያለም ነገር ይሆንብን ጭምር መሰለኝ ያጨገር ነው
አንድ ስለ ፖለቲካ ሲያወሩ ስለ መሬት ላራሹ ብራም ያሩ ሲያወሩ አንድ በጣም አይተው ከሆነ እኔ በተለይ ይሄ ወልቃይት ስለ ወልቃይት የሚያወሩ ስለ ሁመራ ምዕራብ ትግራይ ለሚያወሩ ሰዎች መልእክት ያስተላልፉ ይመስለኛል
መልስ ሰጥቷል
እኔ እንደገባኝ እንደተረዳሁት ይሄ የክልል ነገር ኢህአዴግ አላመጣውም ወያኔ አላመጣውም ያመጣው ደርግ ነው ደርግ ያመጣውን ትንሽ ቀባብቶ ነው ወያኔ ወደ ስራ ላይ ተረጎመው በቋንቋ በስነ ልቦና የተካለለና እንዲካል ያደረገው ደርግ ነው የሚል ነገር አለ በሌላ መልኩ ስትመለከተው የለም በደርግ ጊዜም ሆነ ኢህአዴግ ስልጣን ከመያዙ በፊት ራሱ ወሰደው ነው ብለው የሚሉትን ሰዎች የለም አረፋችሁ ተቀመጡ ሊሉም የፈለጉ ይመስለኛል እሱ አንድ እሱንና ሌላ ስለ መሬት ላራሹ ሲያወሩ ገብረ መስቀል ረዳና ማነው ብርሃነ መስቀል ረዳና ባሮ ቱምሳን ያምታቱ መሰለኝ እኔ ብርሃነ መስቀል መስሎ የነበረ ስለ መሬት ላራሹ የመጀመሪያ እንትን ያደረገውና ትንሽ ለዚህ ነው ቁጭሎ አጫዋች መሰሉኛልኩ አንዱም እንደነዚህ አይነት ነገሮች ነው ምልክ ብዙም ፖለቲካውስም ባንገባም የምናቃቸው ነገሮች እና ያነበብናቸው ነገሮች ነበሩና ሱሱን ይሄ የክልልን በተመለከተ የተናገሩት ምናልባት መልእክት ያስተላልፉ አይመስልም እኔም እንደዛ ነው መሰለኝ ስለመሰለኝ ነው
እሱ ነገር ጋር አንድ ማቀው ነገር አለ ደርግ ኢድሪን እንደመሰረተ ከመሰረቱ በፊት ጀምሮ ምን አስቦ ነበር መሰለ አየህ ኮሚኒስቶችም ስለሆኑ ያውቁታል የዚህ የብሔር ብሔረሰቦችን መብት ያቄ ለሌኒን በኋላ ስታሊን የመለሱት የጻፉበት ነገር አለ ለ question of nation and nationality ስታሊንን እያነበቡ የወጡ ሰዎች ስለሆኑ ክልል ብሔሮች አሳቸው ማስተዳደር አለባቸው የሚለው ነገር ወደ አምሯቸው መጣል እስኪ እናጥናው ብለው አጥንተውት የብሔረሰቦች ጥናት ኢንስቲትዩት ሚባል ተቋቁሞ ነበር እናንተ ያኔ ስለነበራችሁ አጣቁትም
አረ መጥተው
በኋላ ምርጫ ቦርድ የሆነው መስሪያ ቤት አቋል ምርጫ ቦርድ የሆነው ምጥራበሳ
በጣም አቋል
ያጀርባ መስሪያ ያለው
ያቶ ተስፋ ቢሮ
እሱ የብሔረሰቦች ጥናት ኢንስቲትዩት ነበር ያ መስሪያ ቤት ብዙ የሀገሪቱ ምሁራን ተካተውበት ኢንተንሲቭሊ የአገሪቷን የህዝብ አሰፋፈር በቋንቋና በማንነት አጥንቷል። በኋላ አዩት ሲያዩት በዛ ለማዋቀር ሲያዩት ብዙ ነገር ይናጋባቸዋል። ይዘውት ከመጡት ነገር ጋር ስለማይሆንላቸው ቆይ ይሄ ነገር ተከድኖ ይቀመጥ ብለው ነው ያስቀመጡት። በሱ ካርታ መሰረት በቋንቋ ስለሆነ የወሰኑት ያኔ ጎንደር የነበረው ይሄ ምዕራብ ትግራይ ትግርኛ ተናጋሪ በሚለው የተቀመጠው ኦፍ ኮርስ የትግራይ ያቋል ትግርኛ ተናጋሪ ሆነ። በኋላ ኢህአዴግ እንደመጣ ኢህአዴግ ደንግጠዋል ሁሉ እኮ ነው ያሉት። አንድ የሚያቀር ሚስቱ ሆነ የሚያቀር ሰው ነበር እንደው አሁን ስሙን ብጠራው ብዙ ሰው ስለሚያውቀው እንዳጋጣሚ አግኝቼው ከሌሎች ከትልልቅ ሰዎች ጋራ አግኝቼ ሲያወራ ነው የሰማሁት። ያን ጊዜ 84 አካባቢ በጣም ነው የደነገጡት አሉ ኢትዮጵያ ውስጥ የደርግ መንግስት በዚህ ደረጃ የብሔር ጉዳዩ አድርጎ አጥንቷል ብለው ሁሉ አልተበቁም ያድርጉ ሲመጡ በጣም ደነገጡ። በጣም ረቂቅ የሙሉ ስራ ነበር የተሰራ። ከዛ ነለንጮም ሌሎችም ያሉበት ወደ ማካለል ሲሄዱ ትልቁ መነሻቸው የሆነው ይሄ ነው። እና ይሄ አሁን ምዕራብ ትግራይ የሚባለው ቦታ ወደ ትግራይ የሄደው በዛ ማካለል በህዝብ በማንነትና በቋንቋ ስለሆነ እሱም ጭምር ያረጋግጠው ነው መነሻም አድርገውታል እሱ። ስለዚህ ወልቃይት ትግርኛ ተናጋሪ ነው የሚለውን ህወሓትና በኋላ ኢህአዴግ ብቻ ሳይሆን ደርግም ራሱ ጭምር አስቀምጦታል። ይሄ ቁጥናሱ ያለ ነው። አሁንም ማንንም ሰው ሄዶ ምናልባት የኢትዮጵያ ብሔረሰቦች ወመዘክር የኢትዮጵያን ስታዲስ አለ እዛ ቢገቡ እኮ ያገኙታል። የኢትዮጵያን ስታዲስ ዝም ብሎ ለማንንም ሰው አይፈቅድም። ሪሰርች ልሰራ ነው ብለ ምናምን ግን ገብቶ ማየት ይቻላል። ሌሎችን ቦታዎች አሉ። ጠቅላይ ሚኒስትር ጽህፈት ቤትም ያለ ይመስለኛል። ብዙ ቦታዎች አለ ይሄ እና ካርታ ሁሉ አለው። የህዝብ አሰፋፈር በቋንቋ ካርታ ሁሉ ተሰርቶለታል። እና ይሄንንም ጠቅላይ ሚኒስትሩ ራሱ ያድግ ይሄንን ነገር ተናግሮ አያውቅም ነበር።
አዎ
እሳቸው ነው የተናገሩት። አሁን አየህ ያውቁታል።
አዎ እና እዛ ላይ ውሃ ጠጡ አይነት ነገር መሰለኝ እንትኖችን።
አዎ እና እንትንም እየተናገሩ ነው። ስለዚህ የወልቃይትንም ጉዳይ አይተውታል በኃይል በምናምን። ይሄ አሁን አማራ ክልል ባለው አካሄድ ሊፈታ እንደማይችል እና ዘላለም የደመሬት ሆኖ ከመኖር ውጪ አማራጭ የማይኖረው ነው የሚሆነው። እና ሄዶ የመሪው የራሳቸው ራስ ምታት ነው የሚሆነው።
በነገራችን ላይ
ፍንጭንም እየነገሯቸው ነው እንዴት ሊፈታ እንደሚችል። ሄዶ እሱንም ፍንጭ እየጠቆሙ ይመስለኛል።
በነገራችን ላይ እኔ ከሰሞኑ በምዕራብ ትግራይ አሁን የወልቃይት ሁመራ አካባቢ ትልቅ ጦርነት እንዳለ እና ፍልሚያው እንደቀጠለ እየተነገረን ያለው በማን በኩል ምን እየተደረገ ነው የሚለውን ነገር ብዙም ማብራሪያ ለመናገር አልችልም። አሁን ባለኝ ሁኔታ ግን እንደው ከሰማሁት ላጋራ ብዬ ነው። እና አሁን ከፍተኛ ጦርነት ላይ ያሉ ይመስላሉ በሁለቱም በኩል። የኤርትራ ጦርም እንትን እያደረገ ወደ ኋላ እየሸሸ ያለበትም ነገር እየተነገረ ነው ያለው። እና እሱ እንደው ለማለት ያል ነው። አሁን ቅድም ስትል ፓርላማን የሚናገሩ ይመስላል ብልሃል። እኔም የመሰለኝ አንዱ እሱ፣ ምክንያቱም ስለ ኢኮኖሚ ሁሉ ያወራሉ። እና በጣም ትንሽ እንትን ያደረገኝ ምንድን ነው፣ የዛሬ ሁለት ዓመት ተኩል አካባቢ በስንዴ ራሳችን የቻለን እንሆናለን ከሁለት ዓመት በኋላ ብለው ነበረ። አሁን ከሁለት ዓመት በኋላ ደግሞ መጥተው በሁለት ዓመት በሶስት ዓመት ራሳችን እንችለን እንዲያውም ኤክስፖርት እናደርጋለን ብለዋል። ስንዴ የውጭ ምንዛሪያችን የውጭ ገቢያችንም እንጭራለን ብለዋል። እኔ ከማን ነው ስለ ኢንዱስትሪያል ፓርኮች እና ስለ ባንክ ግንባታ ሁሉ ተናግረዋል። እሱ ነው እሱን ስመለከት ጥሩ ተረት ነጋሪ፣ ጥሩ ጨዋታ አጫዋች ናቸው ብዬ ምልህ ለዚህ ነው። እውነትና ውሸቱን እንተውና ነው በቃ ሰቆጭ ወደ አዳምጣቸው ወይ ለካ እንደዚህ ብለዋል ብለህ ዝም ብለህ የምታልፈው ነው እንጂ ይሄ ነው ብለህ የምትለው ነገር የለምና ከሰላሳ ዓመት በኋላ ሁለት ሀያላን ሀገሮች ውስጥ በዓለም ላይ ይኖራሉ፣ አንደኛው ኢትዮጵያ ትሆናለች የሚል ሜተን የሰነዘሩበት ነበረ። አሁን G20 ውስጥ እንገባለን ነው ያሉት። የውጭ ምርትን ወደ 4 ነጥብ ምናምን እናደርጋለን ብለዋል። 17 ነው 16 የሚሆኑ እንደውም ቆዳ መልስ ይሸጣል። አሁን ቆዳ መልስ አለ ሲሆን ለማተው ልል ጠይቀህ መጀመሪያ እሱ ልጠይቀህ አለ
ምን
አሁን በግ ሲታረድ ቆዳ መልስ ቆዳ ያለ ብሎ
የለም ቆዳ ጥመት የሚጣሉ ነው።
እሺ ይኸውልህ እንግዲህ ተመልከት። ይሄ አንደኛው የሆነበት ዋናው ምክንያት ኢትዮጵያ ትልቁ ገቢዋ ቡና፣ ሌጦ፣ ወርቅ በኋላም አሁን አበባና የሰሊጥ የቅባት ዘይት የቅባት እህሎች ነበሩና ከነዛ ውስጥ የቅባት እህል አሁን በዚህ በሁመራ አካባቢ ምርት የለም። የቆዳ ፋብሪካዎች 16 ነው 17 የሆኑ ተዘግተዋል።
ቆዳ እኮ የሚጣል ነገር ነው። ኢትዮጵያ ውስጥ በጋርደን ቆዳውን እንጥለዋል።
አዎ ለዚህ እኮ ነው የምልህ። እና እነዚህ በሌሉበት ቦታ ከየት መጥቶ ነው ወደ 4 ነጥብ ቢሊዮን ሊገባ የሚችለው? እኔ አልገባኝም። እና ሊያብረዱም አንተረግ ለዚህ ነው የምልህ ጥሯጫዎች ናቸው ብዬ ምል ሰብስታንስ ነገር የለም በቃ ዝም ብለህ እንትን ያለውና ነው። እንዴት አየኸው?
እንዴት መሰለህ አሁን ዝርዝር ነገር ውስጥ አልገባም።
አንኖን አስፈልግም።
አሁን ይኸውልህ ሪዮት ዓለም የላቸውም ማሱ ብልጽግና የሚለውም
የለም።
እነሱም ደኩራት ሁሉን ያዩት ሪዮት ዓለም ሳይኖርህ ጀነራል ጋይድላይን እንደማለት እኮ ነው። ወዴት እንደምትሄድ ሁሉ እንዴት አድርገህ እንግዲህ ኢኮኖሚውን የትኛው ወገን ላይ ፎከስ አድርገህ ከየትኛው ዌልዝ አከማችተህ እንዴት ሀገር ምንም የሚያውቁት ነገር የላቸውም። እና በምንድን ነው የሚመሩት እንደገባኝ ይሄ ዊል ፓወር የሚባል ነገር አለ። አንድ ነገርን የመጨረሻ ስትፈልገውና አገኘዋለሁ ብለህ ስታምን ይሆናል ሚባል ሰው ዊል ፓወር አለው የሚል እምነት ያላቸው ሰዎች አሉ። እና በዚህ ነው የሚመሩት። በቃ ይሆናል ይሄ ነገር ይሆናል፣ ከዛ በኋላ ታምነዋለህ። ይሄ እንዲሆንልኝ ፈልጋለሁ ስላለ እንደሚሆንልህ ታምናለህ፣ ይሆናል። እንደዚህ አይነት ነገር አለ አሉ ብዙ መጽሐፎች አሉ። አንድ ጊዜ ጫፍጫፉን አጫውቻለሁ። አንድ ሰሞን እንደዚህ አይነት ነገር ማንበብ ተበራክቶ ነበርና አንዱ ወጥቶ ፋይናንስ ክረምት ላይ ያስቸግረኛል፣ አንተ ዊል ፓወርህን እኮ ተጠቅመህ መዳን ትችላለህ፣ በቃ አንደኛ ትድናለህ ብለህ ትድናለህ አለኝ። ይሄንን 100% መነው ትድናለህ አለኝ። እና አንደኛ እንትኑ እንዴት ነው ስላልገባኝ 100% ማመን አልቻልኩም። ብቻ እንደዚህ አይነት ነገሮች አሉ ብዙ መጽሐፎች ነው ያሉት ስለ ዊል ፓወር የሚያወሩ።
እስኪ አንድ ጊዜ ቆይ፣ እስቲ አንድ አድማጭ የደወለ መሰለኝ። እስቲ ሄሎ 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 የሉም ሄሎ ይሰማል አይሰማም? አይ የለም የለም መሰለኝ።
ሄሎ
እሺ 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 መጥቶ እሺ። አቤት
ዘውዱ።
አቤት
እወታችሁ በጣም ደስ ይላል። አሸናፊን ማመሰግናለሁ። ግን በጣም ያሳዝነው እናንተን እንደው የኢትዮጵያ ሾርት ሞመሪ ነው ብሎ ሰውየው ተናግረዋል። እና ይሄ ሁሉ ሸውድ መሸወድ ነው፣ እየሸወደ ነው ያለው። ከሁለት ዓመት በፊት ከሁለት ዓመት በኋላ ለስንዴ ራሳችን እንችላለን ብሎ አሁን ደግሞ እንችላለን ሳይሆን ሲሸውድ ከሁለት ዓመት ሶስት ዓመት በኋላ በእርግጠኛነት ኤክስፖርት እናደርጋለን። እንደዚህ አይነት ውሸታም ጠቅላይ ሚኒስትር ማባበላችሁ በጣም ያሳዝናል። እየሸወደ ነው ያለው የኢትዮጵያን ሕዝብ እንደሞኝ አድርጎት። እንዲያው የእዬ ማንትራ አይታችሁ ከሆነ በትዕቢት የተነሳ ይሄ ብሎ እንትን ያሉ ማነው ሊቀመንበሩ ትክክል ነው። ይሄ ጀነራሎችን ከፊት አብቶ የሚሳደብ ራሳቸው የማሸሸ ትክሻሽ ያበጠ ብሎ የሚናገር ይሄ ህዝቡን ስለናቀ ነው። ህዝቡን ንቆታል። የኢትዮጵያ አያስብም አያስተውልም። የፈለጉት ብነግረው ዝም ብለ የሚቀበል ህዝብ ነው፣ ሾርት ሞመሪ ነው ነው እያለ ያለ። ስለዚህ የኢትዮጵያ ህዝብ ነው እንጂ መርቃት ያለበት ስማ ስራውን እየሰራ ነው። እንደዚህ እያወናበደ ወንበር ላይ መቆየት የምፈልገው ይህን ለመናገር ነው። እናንተም ከመሸወድ መካከል አትሸወዱ እያልኩ ነው።
በጣም እናመሰግናለን ስለደወሉን። የመሸወድ አይመስለኝም፣ ግን እኛ ጊዜ ገድበናል። ሁሉንም አውርተን አንችልም እና በተቻለ መጠን ቆረጥ ቆረጥ እያለን ነው። እንግዲህ አሸናፊ መልስ።
እኔ በልቤ
ይገባኝ ነው። እኔ ስህተት ከንግግሮ ስህተት ያለው ብያል አይደለም፣ ግን እኛ ከጊዜ አኳያ ስለሆነ ያለው ሁሉንም አውርተን አንችልም። እኔ እናውራ ካልን እኔ ሙሉ ቀን ብናወራ
ህዝብ ነው የናቀው። ማወቅ ያለባቸው ንቆታል፣ የኢትዮጵያን ህዝብ ንቆታል።
እሱን እኛ ነቅተናል። እኔና አሸናፊ እንኳን ነቄ ትውልድ ውስጥ ነው ያለ ነው።
አሁን ብዙ ሰው ነቅቷል። አሁን ብዙ ሰው እያወቀ ነው።
እሺ፣
አሁን ብዙ ሰው አውቋል። እንደ በፊቱ አይደለም። ሁሉም ሰው አንደኛ እኮ ምንም ተመትቷል። እንደዚህ ሰፍ ብሎ እንደ በፊቱ ምን አለ ጠቅላይ ሚኒስትሩ ምናምን ዝም ነው የሚለው። እና ብዙ ሰው ኮሜንቶችን ያቸው እስኪ
አይቻል በስማ ብዙ
በቃ። እና አሁን የሚሸወድ እንትኑ ጊዜው አልፏል። እና ቅድም እንዳልኩ ነው ሰውየው በዊል ፓወር አለኝ ብሎ የሚያምን ስለሆነ ከዛ እንትን ይመስለኛል እንግዲህ ይሄ የሚመኘውና ይሆናል ብሎ የሚያምነው ነገር ከጊዜ ወደ ጊዜ ሊለዋወጥ ይችላል። ዝም ብሎ ተኝቶ ያሰብክ ነው በ30 አመት ውስጥ ከአሜሪካ እና ወይ ካንዳ ሀገር ወይም ሌላ ሁለት ታያል ሀገር ይኖራል አንዱ ሆናል። ከዛ ይሄ ይሆናል ብሎ ያምንና በነጋታው ደግሞ ሌላ ነገር ያምናል። ወጥቶም ያወራው ይሄ ዊል ፓወር አለ ብሎ ይሆናል ብሎ የሚያምነው ነገር ስለሆነ 10 ጊዜ ሲቀርብ 10 ሊናገር ይችላል። እሱም ጭምር አለበት። ሌላው ያው በውሸት ምንም የሚያስደነግጥ አንዳንዴ እስከምታፈር ድረስና በጣም ብዙ የሚያዋሽ ሰው ደግሞ የቱ መቼ ምን እንዳወራ አያውቅም። ውሸታም ሰውን እኮ በጣም የሚያዋሽ ሰው አይሸውድህም። ምክንያቱም ብዙ ስለሆነ የሚያዋሸው ከትላንት ወዲያ የነገረህን ነገር ይረሳውና የቱ መቼ ምን እንዳወራ አያውቀውም። እና እንደዚህ ነው። በጣም ብዙ ስትዋሽ የሚፈጠርም ነገር አለ። ከዛም የመጣ ነው። አንወይ እንደው ብዙም የናል ጊዜ የሚጠፋበት የሚገባ ነገር አልነበረም። የሚያሳዝን ነው። ይሄን ይመስላል።
እኔ የጠቅላይ ሚኒስትሩ የአእምሮ ጤንነት ቢመረመር መርጣለሁ። ምክንያቱም ብዙ ዶክተሮች እና ምኖች አሉ፣ ኢትዮጵያኖች ብዙ አሉ። እና በተለይ የእሳቸው ደጋፊ እነዚህ ሰዎች አንድ አይነት ሀሳብ አቅርበው ቢመረምሯቸው ወይ ቢያስመረምሯቸው የተሻለ ይመስለኝ። ምክንያቱም አገራችን እየጠፋች ነው ያቻለችው። እንደ ዝም ብለን እንደ ቀልድ ድብን ያለ ባለ ፍቅር ውስጥ ገብተን እንዋዣለን እንጂ አገራችን ባልሆነ ሁኔታ ውስጥ በመጥፎ ውስጥ ነው ያለችው፣ እየጠፋችው ነው። እግዚአብሔር ያድናት የሚባለውን ነገር እኔ እንግዲህ እግዚአብሔር ለኢትዮጵያ ብቻ ካልመጣ በስተቀረ ዓለምን ሁሉ የሚመለከት ከሆነ ራሳችን በራሳችን መዳን የምንችለው የምንድን አይመስለኝም። ወደሚቀጥለው ጋር ከመሄድ በፊት የሙስሊም ሃይማኖት ወዳጆቻችን አሉና ለእነሱ እስቲ ትንሽ እንትን ዜማ እናሰማቸውና ወደ የሚቀጥለው ውይይታችን እንገባለን።
የአባ ሙራ መንገዴ ሁሉም ተከተለ፣ የኢብሊስ ምክር ሁሉም አዳመጠ። ትንሹም ትልቁም አዱንያ መረጠ፣ ወደ ላይ ወደ ታች ሁሉም ተሯሯጠ። የሴቱ የወንዱ አቅሉ ተናወጠ፣ ምድር ተቆፈረን ድንጋም ተፈለጠ። አየነው አንድም ሰው ፈኖ አልተገለጠ፣ ፈኖ አልተገለጠ። መሆኑን ስናውቀው ሁሉም በአላህ እጅ። ምን ይባላል አሁን የእኛ መዋጀጅ? ሥራው ያስገርማል ከቶም ያደም ልጅ። ለዱንያ መንገብገብ ተወልዶ እስቲ ያረጂ ዱንያ መንገብገብ ተወልዶ እስቲ ያረጂ።
በጣም ነው የምናመሰግነው ኢንጂነራችንን። እኔ መቼስ የዚህ ሰውዬ ድምፅ ስሰማ ነገሬ በሙሉ ረሳዋለሁኝ፣ እና ለዚህ ነው ቶሎ ያስቆምኩት። አለበለዚያ ሌላ ቦታ ሄደና ጭንቅላቴ ስራችን እንዳንረሳ ብዬ ነው። ለማንኛቸውም በጣም ጥሩ ዝየራ ነው ይባላለም። በጣም ጥሩ ነበረ መሐመድ አወል። የኢትዮጵያ መንግስትና የትግራይ ክልላዊ መንግስት በተለያየ መልኩ በስምምነት እርዳታ እንዲገባ ተጀምሯል። የትግራይ ልዩ ኃይል ወይም ቲዲኤፍ የሚባለው ከአፋር ክልል ከአንደኛው ወረዳ ለቆ ወጥቷል። በስምምነቱ እንደሰማሁት በስምምነቱ ከአራት ሳምንት እስከ ስድስት ሳምንት በሚፈጅ ጊዜ ውስጥ መልቀቅ ይጀምራል ነው የተባለው። እስካሁን በአንድ ቦታ ተምፕሏል። መጀመሪያ 20 መኪና፣ አሁን ከሰሞኑ ደግሞ 47 መኪና እና 3 ቤንዚን የያዙ 50 የሚሆን ገብቷል። በቂ አይደለም፣ አሁን ባለው በትግራይ ህዝብ ሁኔታ በቂ አይደለም፣ ቢያንስ 300 መኪና በቀን መግባት አለበት የሚል ነው ትላንት ከትላንቱ ላይ እየተሰማ ያለው። የመጀመሪያውንም ስሌት 100ን መሟላት አልተቻለም። እሱም እንደዛ እንዳለ ከሳውዲ የመጡ የትግራይ ልጆች 9 ወር ስር ከታሰሩ በኋላ በዚህ በአዋሳ አካባቢ ነው ይመስለኛል ትላንትና ተለቀው ሜዳ ላይ ተጥለዋል። እና በደቡብ ክልል በተለያዩ ቦታዎች የታሰሩ የትግራይ ልጆች አሉ። ብዙዎቹ ከአንድኛው ዩኒቨርሲቲ ደቡብ ያለ ዩኒቨርሲቲ ውስጥ 1200 ትግራይ ልጆች እንደታሰሩ ተነግሮ ነበረ። ስሙን ለማስታወስ ሞክራለኝ። እሱ አለ አዲስ አበባ ውስጥም አሁንም የታሰሩ የትግራይ ልጆች አሉ። እነሱ ያልተለቀቁበት ጊዜ ነው ያለው። ተፋጦ የመጣው የኤርትራ መንግስት በአፋር በኩል
ድርድር እያደረገ ንግግር እያደረገ ነው የሚል አለ። ጦርነት ይከፍታል ተብሎ አሁን ቀደም የተከስከው የአማራውን ሚሊሻውን ደግሞ የአማራውን ታጣቂዎች ለማስተጣቅ እና ስልጣን አድርጎ ያዘጋጃለበት ነገር አለና እነዚህን ደምርና ጥሩ ነው 47 50 መኪና እንበል 57 መኪና እንበልና 57 መኪና የቱን ያህል ይደርሳል ምን ያደርጋል የሚለውን ነገር ይዘኑ እስቲ ምንድነው ቀጣይነቱ ማረጋጋጫዎችስ ምን ይኖርናል ነው ጥያቄው
አሁን ነው ማረጋጋጫ ነው ባለፈውም ሳምንታል መቼም ይሄ እርዳታ በመግባቱ የኤርትራ መንግስት ወይ የኤርትራ መንግስት ማለትም አይቻልም ያው የአንድ ሰው መንግስት ነው ኢሳያስ አፈወርቄ ደስተኛ አይደለም ምናልባት አብይን አቅርፎ ሰድቦት ሁሉ ሊሆን ይችላል እና አብይ ደግሞ ከሱ ቁጥጥር መውጣት የማይችልበት ነገር አለ ነው ወይ ብላክሜል አድርጎት ይሁን ወይ ሌላ ምን እንደሆነ አላውቅም ግን እንደተላላኪው ነው ባለፈውም እንዳነሳ ነው አዎ ያ ያለ የጠራ ተዛዝ እየፈጠው ነው የሚሄደውና እሱ ምን ብሎ አስፈራርቶት አሳቡን ሊያስቀይረው እንደሚችል ስለማይታወቅ ምንም መገመት አትችልም ሙሉ በሙሉ የኤርትራ በኢትዮጵያ ጉዳይ ላይ ያለው ጣልቃ ገብነት ሙሉ በሙሉ ሲቆም ነው እዛ አካባቢ አብይ አህመድ ወር የብልጽግና መንግስት ምን አይነት አቋም ሊይዝ እንደሚችል መናገር የምትችለው በራሱ ወስኖ ይሄ ነው የሚያዘልቀው ለሀገር ብሎ መወሰን የሚችለው ኢሳያስ ነው ተሰይታ ነው እሱስ ካለ ድረስ ምንም መናገር አይቻልም እንዴ ተወጥሮ ገፍቶ የውጭም ጫና ሲመጣ የሆነ ነገር ለቀቅ ነው የሚደረገው ከዛ የሆነ ጊዜ ከገዙ በኋላ ያው ኢሳያስ እንዲወስነው ነው የሚሆነውና እኔ ኢሳያስ ካለ ድረስ ልክ ያልተገደበ ቀጣይነት ያለው እና ምንም ኮተት ቅድመ ሁኔታ የማያስቀምጥ አቅርቦት ይኖራል ብዬ አልገምትም። ኢሳያስ ካለ
ምናልባት
እንዳልከው
ቀጥል
እንዳልከው ደግሞ በዚህ በአማራ ክልል በኩል ከአብይ ውቅና ውጪ ሊሆን ይችላል አብይ ውቅናም ሊሆን ይችላል ኃይል እያሰለጠነ ነው በአፋር በኩልም እየተንቀሳቀሰ ነው የሚለውን አለማመን አይቻልም ምክንያቱም የኢሳያስ መንግስት ጦርነት ነው በቃ ነፍሱ በሙሉ ጦርነት ነው ማንበርከክ መግደል መረበሽ ማተራመስ መዝረፍ በእነዚህ ነገሮች የተሞላ ስለሆነ እቺ ደካማ ሀገር መከላከያውም ራሷን ሊከላከልላት የማይችል ጠቅላይ ሚኒስትሩም በራሱ ወስኖ ማስፈጸም አቅም የሌለው ስቴትለስ የሆነች ሀገር ላይ ጦርነት ሊከፍት አይችልም ወይም አብይን እንቢካልክ ይሄን ነገር ከልክል እንቢካልክ በጠብጣለው ከስልጣን አወርዳለው ሁሉ ይችላል የሚችል ሁሉ ይመስለኛል ሊል ይችላልና አስቸጋሪ ነገር ነው አሁን ትልቁ ነገር ዓለም አቀፉ ማህበረሰብ ይሄን ነገር በዚህ ደረጃ ያወቀው አይመስለኝም
አሁን ማን ደምሮ
ዓለም አቀፉ ማህበረሰብ ይሄን ነገር በዚህ ደረጃ መገንዘብ አለበት አለበለዚያ ሙሉን ተጨባጭን ነገር ላይ ያልተመሰረተ ውሳኔዎች ነው የሚወስኑት እና ይሄንን በደም መገንዘብ አለባቸው የኤርትራ መንግስት ለምሳሌ የትግራይ ኃይል ለክሊር ኤንድ ኢሚነንት አደጋ ስላለብኝ ነው ወደ አፋር የገባሁት እንጂ መሬቱን መያዝ አልፈልግም ብሏል
አዎ
ይውጣሉት ይውጣል በሌላ በኩል ለሀገሪቱ ዘላቂ ሰላም አደገኛ የሆነው የኤርትራ ኃይል ኢትዮጵያ ውስጥ ነው ያለው በኢትዮጵያ ጉዳይ ውስጥ አልቃ እየገባ ነው ደፍሮ ውጣ ብለው ፕሬሸር አሳድረው ማስወጣት ላይ ግን ሲልፈሰፈሱ ነው የምታየው ዝም ብሎ ኦፊሻሎቻቸው እየመጡ ያሳስበናል ውጣ ከማለት ያለፈ ጠንከር ያለ ነገር ሲወስዳ አታይም ሰላም እንዲሰፍን አወዛጋቢ የሆነው የምዕራብ ትግራይ ጉዳይ ላይ ያሉ ኃይሎች በሙሉ ይውጡ መባል አለበት ይሄንን ደፍረው ሲናገሩ አሰማቸው ምንስምና በደንብ የተገነዘቡትም አይመስለኝም የኤርትራ ጣልቃ ገብነት እንዴት ለኢትዮጵያ መንግስትም አቅመቢስና በራሱ ውሳኔ መወሰን የማይችል የሚታየውን እውነት ሁሉ ለመቀበል የሚቸገረው በዚህ ምክንያት መሆኑን ምዕራባውያን የገባቸው አልመሰለኝም
የምዕራቡ እንትን እኔ ጠቅላይ ሚኒስትር አብይ
ቢጠቀሙበት መጠቀም ይችሉ ነበር። ምክንያቱም ሊያድኗቸው ብዙ እየሞከሩ ነው። እኔ እስከሚገባኝ ጊዜ ድረስ ልሳሳት ይችላሉ፣ ግን በጣም ጠቅላይ ሚኒስትሩንም አብይን ማን ነው ኢሳያስን ለማዳን ይሞት እየተሞከረ ነው ያለው። እንደውም ዛሬ ያዳመጥኩት አንድ ፕሮግራም ነበረና በማነሱ የቀድሞ ፕሬዚዳንት የአሜሪካኑ ወየጎድ በአንድ ጊዜ እንደዚህ ሰው ይረሳል እንዲባካችሁ
ትራምፕ
በትራምፕ ጊዜ በደንበኛ ድጋፍ እንደነበራቸው የአሜሪካን አምባሳደር የነበረው ኢትዮጵያ ውስጥ አምባሳደር የነበረው ሰው ከጠቅላይ ሚኒስትር አብይ ጋራ ህወሓትን ለማጥፋት ለመደምሰስ ስምምነትና እርዳታ ለማድረግ ዝግጁ እንደነበሩ ሁሉ የሚወጡ የተለያዩ ሪፖርቶች አሉ። በቅርቡ
እየመጡ
እየወጡ ናቸው። እና እነዚህን ስትመለከት አሁንም እየተደረገ ያለው አሁን የመጨረሻ አዲስ አበባ ደርሰው ተመለሱ ሲሏቸው ምንም ነገር በጨበጣ እኛ እርዳታውን እንዲገባ እናደርጋለን ግን እናንተ ተመለሱ የሚሉ ነገሮች አሉ። ብዙዎች አሁን አንዳንድ ይሄ ጭፍን ኢትዮጵያ ነኝ የሚል የሀገሪቱን ሁኔታ በደም ያልተገነዘበ ህብረተሰባችን ተደቁሶ ተደብድቦ ምናምን ወጣ ምናምን የሚል አንጀባ የሚያነጅቧሉ። ግን እሱ አይደለም ትክክለኛው አይደለም ያልሆነውን ነገር ምልክ እንትን አናደርግም። የኢትዮጵያ ሰራዊት በማይሆን ሁኔታ ተጎድቷል። መጎዳት ብቻ ሳይሆን የኢትዮጵያ ሰራዊት ሰራዊት የሚባል ነገርም የላትም። ጀነራሎች እና ኮሎኔሎች አሉ። ሰራዊት የሚባል ነገር እኛ ድሮ የምናውቀው ሰራዊት የለም፣ አሁን የለም። ምክንያቱም በማይሆን ቦታ ላይ ወስደው ብዙውን የኤርትራ ሰራዊቶች ናቸው። የኤርትራ ሰራዊት ከኋላ ሆኖ ይገላቸው እንደነበረም እየተነገረ ነው ያሉ፣ ግን መቀበል የሚፈልግ ሰው የለምና የእኛዎቹ ሰዎች በዛ ውስጥ ያሉትና ምናልባት እነዚህ ነገሮች ለማገዝ እየተፈለገም ባለበት ሰዓት በዛው መጠን ደግሞ የኤችአር 6600 እና የኤስ 3199 የእነሱም አፍጦ መምጣት ጠቅላይ ሚኒስትሩ በተቻላቸው መጠን ለማዘግየት የሚያደርጉት ታክቲክ ነው የሚል ነገር አለ። ምክንያቱም ቃል የተገባው ነገር የሄደ ነገር አይደለም። በነገራችን ላይ እዚህ የዛሬ ሁለት ሳምንት እዚህ አትላንታ ጆርጂያ የጆርጂያ ሴኔት ውስጥ ሪዞሉሽን 800 የሚባል የወጣ ነበር እና እንግዶች እናቀርባለን በማለት ነበር ያለፍነው። ባለፈው ሳምንት ሌሎች እክል ተፈጥሮባቸው ሳይመጡ ቀሩ። አሁን ደግሞ ነገሮቹ ትንሽ ዜና ሲቆይ ይቆረፍዳል። ምንም እንትን የለውም። ግን ኢትዮጵያ ኮሚኒቲ ውስጥ በቀዳመት ስብሰባ ተደርጎ ነበረ እና ሪዞሉሽን ካነበቡት አንደኛ ሴኔተር የስቴት ሴኔተር ጄኖሳይድ ማለቴን ትክክል አልነበርኩኝም ብለዋል እንጂ ሌላ የተናገሩት አቅራብ ስለ አቅራቦቱ ስለ ንግግራቸው እና ስለ ኢትዮጵያ ስለተደረገው ነገር የተናገሩት ነገር የለም። ግን እግረ መንገዴን ይሄ በኢትዮጵያ ኮሚኒቲ አካባቢ የሚደረጉ ሁኔታዎች ኢትዮጵያ ኮሚኒቲ የሚባለውን ስሙን አይወክልም። ስሙን እንዲወክል ከተፈለገ ሁሉም ኢትዮጵያዊ ኦሮሞም፣ ትግሬውም፣ ወላይቶም፣ ጉራጌውም፣ አማራውም ሁሉንም ያካተተ መሆን መቻል አለበት። የተወሰኑ የጥቅም ተጋሪዎች አልላቸውም፣ ግን የፖለቲካ አመለካከት ያላቸው ሰዎች ተሰብስበው የሚያደርጓቸው ፉክቻዎች ትክክል አይደሉም። ማን ነው ድርጅቱንም አደጋ ላይ ይጥላል፣ በጣም አደጋ ላይ ይጥላል፣ በህግ ሊያስጠይቀውም ይችላል። ይሄ ደጋግሜ የምናገረው ነገር ነውና አሁንም ደጋግሜ እናገራለሁ። ጥሩ ነው ኢትዮጵያን መርዳት ማገዝ ትክክል ነው። ምንም ወደ ኋላ የሚባል ነገር የለም። መርዳት ካለባቸው እርዱ። ግን ስትረዱ ግን በሚረዳበት ጊዜ ግን የት ነው ያ ገንዘብ የሚሄደው ነው? አሁን 230,000 ብር ነው ተሰባሰበ። ያን ተሰብስቦ የተሰጠው ለማን ነው? ለታማኝ በየነ ድርጅት ነው የተላከው። ያ ገንዘብ ይሰጥ ይድረስ አይድረስ አይታወቅም። ሪፖርት እናቀርባለን ብለዋሉ። ከተላከ ገንዘቡ አንድ ወር አልፎታል። እስካሁን ድረስ ምንም የመጣ የለም። ቄሱም ዝም መጽሐፉም ዝም ሆኗል ነገርየው። እነዚህ ነገሮች ለኢትዮጵያ ኮሚኒቲ ይጎዳሉ። በዛ ምክንያት አብይን የደገፉ ሁሉ ወያኔን ያጠፋልናል ብለው ነው ብለን ስንናገር ነው ትክክል አይደላችሁም ብለን ስንባል ነበረ። አብይ አህመድ አዲስ አበባ ጠርቶ አምጥቶ ራት እያበላቸው ስብሐት ነጋን የፈታሁበት እግዚአብሔር አዞኝ ነው ብሎ ሲናገር ሁሉም አክርፎ ጥሎ መጣ፣ አኮረፈ። ከዛ በኋላ የገንዘብ ማሰባሰብ ለኢትዮጵያ ኮሚኒቲ ተሞከረ፣ የታሰበውን ያለ አልተገኘም። ያ በምንድን ነው? ድጋፉም ተቃውሞውም
መሰረተ ቢስ ያልሆነ መሰረት የሌለው ነገር በመሆኑ ነው። ስትደግፉ መደገፍ ትክክል ነው፣ መቃወም ትክክል እንደሆነ ሁሉ መደገፍም ትክክል ነው። ምንም ችግር የለኝም። ግን የምንደገፈው
አው ያመለካከት ስለታነት አለው
አለው እሱ ይሄን በደምኛ ማከበር ማከበራል። ግን ስናከብር ግን ከሌ ከወያኔን ይመስላልና እናጥፋው በሚለው ወይንም ደግሞ ወያኔን ያጠፋልና አብይ ለዘላለም ይኖር የሚባለው ነገር ኢትዮጵያን እየገደዳትና እየገደዳት እያፈረሳት ነው ያለው። የኢትዮጵያ ኮሚኒቲ ይሄን ረጋ ብሎ ማዳመጥ አለበት፣ ረጋ ብሎ መመልከት አለበት። አመራሮቹ ስርዓት ባለው መልኩ ወጥተው የላክነው 230 ሺህ ዶላር ደርሶ እኛ በፈለግነው መልኩ ተሰጥቷል ብላችሁ ወጣችሁ መናገር መቻል አለባችሁ። ተቀምጣችሁ ተደብቃችሁ አይሰራም። የታማኝ ስለ ታማኝ ብዙ ማውራትም አልፈልግም። ታማኝ አቋቋመው ይሄ ግሎባል አሊያንስ የሚባለው የዛሬ 8 ዓመት 7 ዓመት አካባቢ ሳውዲ አረቢያ ያሉትን ወጣት ኢትዮጵያኖችን ለመርዳት ተብሎ ነው። ወደ ኢትዮጵያ የኢትዮጵያ መንግስት በወቅቱ የኢህአደግ መንግስት ኢትዮጵያ ይመለሱ በሚልበት ጊዜ እነ ታማኝ ብር እየሰበሰቡ እንዳይመለሱ ያደርጉ ነበር። አሁን እየተሰቃዩ ያሉት ኢትዮጵያኖች ሳውዲ ያሉት አንዱ የዛ ተጎጆች ናቸው። ከሰባት ቢያንስ ከሰባት ሚሊዮን ዶላር በላይ የዛን ጊዜ ተሰብስቧል። የዛን ጊዜ ነው የማወራው፣ የዛን ጊዜ ተሰብስቧል። አሁን እነዛ ልጆች መተው እንኳን የሚወድቁበት አተው ሲንገላቱ ያ ገንዘብ የት እንደደ ከዛ በኋላ ማአት የተሰበሰበ ገንዘብ አለ በአሊያንስ በግሎባል አሊያንስ በኩል እኔ የራሳቸው ጉዳይ እናንተን ላወጣችሁት ገንዘብ ጉዳይ አለኝ፣ ምን ችግር የለኝ። ስታወጡ ግን ለምን እንደምታወጡ ወቁት፣ የት እንደሚገባው ጥል። ለጥይት መግዣ በምንም አይነት መልኩ መደረግ የለበት። ኮሚኒቲውን ያለውን ፈቃድ ሊያግትበት ይችላል በህግ። ይሄ አካኪ ዘራፍ የሚባለው ይሄ ከላይ ተነሱ ኢትዮጵያን የሚለው ሰው ይሄ የምትሉ ሰዎች እናንተ ዶክተሮቹ፣ ሐኪሞቹ፣ ምናምኖቹ የማስተርስ አለን ዶክተሬት አለን ይሄ አለን ዲዲት ያለን የምትሉት ነገር እሱ በእውቀታችሁ በቂ ማስረጃ ነው። በእውቀታችሁ ደግሞ ማንም ይወዳደራችሁ የለም። የኢትዮጵያ ጉዳይ ግን ሲመጣ ግን ምንም የምታውቁት ነገር የለም። ስሜታዊና ግላዊ ፍላጎታቸውን ጥላቻና አጥፍቶ መጥፋትን ብቻ ነው ያላችሁ። ለማንኛውም ጊዜ እዛ ላይ አባከንኩኝ ለማስታወስ ያህል ነው ያለችን ጊዜ ያለችና እነዚህ ነገሮች ለእንትን ለማድረግ እየሞከረ ያለበት ጠቅላይ ሚኒስትሩ አልተጠቀሙበትም ነው ዋናው ነገር። እየው በደቡብ ክልል እኔ የጎንደር አባቶች እና እናቶች ልጆቻቸው ደሚዶላ ላይ የጠፉባቸው እስካሁን ድረስ ያልተገኙት የነሱ አባቶች ሲያለቅሱ አስታውሳለሁ። ስለ ልጆቻቸው ወንድ ልጅ ሲያለቀስ፣ አባት ሲያለቀስ። በዛው መጠን አንድ ሰው ደቡብ ክልል ውስጥ ጀርመን ሬዲዮ ላይ በቀደምታ የሰማሁት መሞት አንፈልግም መኖር እንፈልጋለን ብሎ ሲያለቀስ አዳምጨዋለሁ። በየቦታው ያሉ ችግሮች እየባሱ ነው ያሉት እና እንዴት ነው በዛ የኦሮሞ ነጻነት ሰራዊት ደግሞ ይሁንና ብዙ ቦታዎችን ይዟል፣ ብዙ ወታደሮች ማርክ ያለው ብሏል። እና እንደጠቅላላ አድርገ ያለችን ሰዓት አራት ደቂቃ
ሰፊ ነገር ነው ያነሳው።
ሰፊ ነው ይቅርታ። አንዳንድ ጊዜ ለዚህ ነው ጊዜ አትስጠኝ፣ ቶሎ አቋርጠን ለማቋረጥ ሞክራ አንተ
እሺ። ለማንኛውም ይሁን ኢትዮጵያ ህዝብ ምሬት ውስጥ ነው ያለው። ብዙ አይነት ነው። አንደኛ ሰላም የለም። ምን ያህል ተፈናቃይ እዚህ ሀገር ላይ እንዳለ አስበው። ምናልባት በኢትዮጵያ ታሪክ በዚህ ደረጃ ህዝብ ከቤቱ ወጥቶ ሳይመለስ ለረጅም ጊዜ ድንኳን ውስጥ፣ ጫካ ውስጥ፣ ካምፕ ውስጥ፣ ትምህርት ቤት ውስጥ የራሴ የሚለው ነገር ሳይኖረው ኖሮ አያውቅም። ይሄ በዛ ህጻናቱን እንደያዘ የተቀመጠ ህዝብ ምን አይነት ስሜት እንደሚሰማው አስበው። ምርር ብሎታል፣ ሆድ ብሶታል። መንቀሳቀስ ሰርተህ በፈለክበት ቦታ ሄደህ ተንቀሳቅሰህ መስራት አትችልም። ለምሳሌ እንደው ትንሽ ኮንትራክተሮች አሉ፣ አሁን ትናንሽ የሚሰሩ የገጠር ትምህርት ቤቶችን፣ የመጸዳጃ ቤቶችን ትናንሽ ከተማዎች ውስጥ እንደዚህ የሚሰሩ የትም ቦታ ሄደው ተንቀሳቅሰው መስራት አልቻሉም። አሁን ያለው አስተማማኝ ነገር ያለው አስተማማኝ ሊባል የሚችለው አዲስ አበባ ውስጥ ብቻ ነው። ሌላ የትም ቦታ ሄደህ ምንም ነገር መስራት አትችልም። መስራት የማትችልበት ሀገር ነው ያለው። መስራት የሚችሉ ሰዎች መስራት ሳይችሉ ቁጭ ብለዋል፣ ምሬት ላይ ናቸው።
የኑሮ ውድነቱን ታየዋለህ። ሰው በየቀኑ ነው ዋጋ የሚጨምረው። ትላንት የገዛኸውን ነገር አሁን ቅድም መድኃኒት ስገዛው አንድ ስኒፕ የሚባል አለ ጉንፋን ሲይዝ የምትገዛው 25 ብር ነበረ እና በኋላ 40 ብር ምናምን ሆነ። ዛሬ ግዙልኝ ብዬ ልኬ 120 ብር ነው የገዛው። 25 ብር የነበረ ነገር አሁን 120 ብር ነው። ሁሉም ነገር በዚህ ደረጃ ነው የጨመረው። የሰው ገቢ ደግሞ በዚህ ደረጃ አላደገም። ሰው መንገድ ላይ ብቻው ማውራት ጀምሯል። የሚገርመው የኢትዮጵያ ሕዝብ ቶሎ ግንፍል ላይ አይልም። እንትኑ በጣም በቃ ተለጣጭ ነው። እንትኑ ይሄ ጫና ብዙ ነው። ጫና መሸከም የሚችለው ይሄ ልዩ ስፕሪንግ ነው። በቃ ነፍሱ በጣም ይሸከማል። በቃ ሳይሰበር እና እንደሱ ሆኖ እንጂ የትኛውም ሀገር ቢሆን ሊሸከመው የማይችል ነገር ነው ያለው። እና ምናልባት እኔ በኢትዮጵያ ታሪክ ውስጥ የዚህ አይነት ነገር ተፈጥሮ አይቻላል። ሞት እንግዲህ ምን ያህል ሰው እያለቀ እንደሆነ በጦርነት ከሚያልቀው ውጭ በየትኛውም ቦታ በርስ በርስ ግጭት በምን ቁጥር ስፍር የለውም። በቀደም ሰውየው አይቼዋለሁኝ። የምን የኮሬ ነው ሚገርም ሁሉንም ነው የሚወክለው። የትም ቦታ ያለውን ነገር ነው የሚወክለው። እሱ የሰውየው ጨዋት ሁሉም ቦታ ያለ ጨዋት ነው። ሁሉም ተፈናቃዮች አማራ ክልል አለ፣ አፋር ክልል አለ፣ ደቡብ አለ፣ ኦሮሚያ ውስጥ አለ። በዚህ ላይ ደግሞ ተፈጥሮውም ለግሞ ድርቅ መጥቷል።
በጣም ከባድ
አንድ ሰሞን ቢዘንብ የአብይ ሰዎች ወጥተው አላገጡብን እኛ ነን ያዘነብ ነው ብሎ ዝናቡም ከፋው መሰለኝ። እስኪ እናንተ ጎን ያዘነፋችሁ ድገሙት ብሎ ነው መሰለኝ ተፈታለ። ዲዛይን ስፔክል ዳገር ውስጥ እንደሆነ ያለ ነው።
በቀደም ተጠቅመ
ሶማሊያ ጭምር እኮ ነው የዘነበውና ሜትሮሎጂ አንስተናል ወል ሜትሮሎጂ እኮ ተናግሯል ከአራት ቀን በፊት ይዘንባል ብሎ ከዘነበ በኋላ ፍጡኛ ነን ያዘነበው። እስኪ እናንተ ከሆናችሁ እና ያለን ብሎ ጠፋ። ያው ዝናቡም የለም እና እንደዚህ አይነት የሹፈት አገር ውስጥ ነው ያለ ነው።
እሺ ባል እንግዲህ መልካም የወሳና በዓል ይሁንልህ። ብዙ ነገር አንዳንድ ጊዜ ሰዓት መንገድ መግደል የለብን ነገሮች ላይ እንገላለን። ጠቅላይ ሚኒስትሩ ከማሸቶ ወደኋላ አይሉም። ስልጣናቸውን ቢለቁ ደስታውን አልችለው በፈቃዳቸው። እንግዲህ የሚቀጥለውን ነገር ይጠብቀን። ሌላ ምንም ነገር የለም። መልካም በዓል ለአንተም፣ አድማጮቻችን ለእናንተም መልካም የሆሳና በዓል። እስልምና ወገኖቻችንም እናንተም መልካም ጾም ይሁንላችሁ። በሚቀጥለው ሳምንት እስከምንገናኝ ደህና ሁኑ።